ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
በ19 በ22 እና በ25 ሜትር ባንድ አጭር ሞገድ ደግሞም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚያስተላልፋችሁን ዝግጅት አሁን ጀመረ።
ሰላም ጤና ይስጥልን አድማጮች፣ እንደምን አመሻችሁ። ዛሬ ሰኞ ጥር 7 ቀን ነው 1902010 ዓ.ም። ፕሮግራማችን የምናስተናግደው አዲስ አበባና
ቆንጂት ታዬ ነን። ባለፉት ጥቂት አመታት በሀገሪቱ በተፈጠረ ሁከት ተሳትፈዋል ያሏቸው 528 ተጠርጣሪዎች ክስ ተቋርጦ የፊት ረቡዕ እንደሚፈቱ ተገለጸ።
በፌደራል ደረጃ እስካሁን ድረስ በለየናቸው አካላት ወደ 115 የሚሆኑ ተጠርጣሪዎችን ክሳቸው ለመጀመሪያው ዙር እንዲቋረጥ ተደርጓል።
የኢትዮጵያ ጠቅላይ አቃቤ ሕግ አቶ ጌታቸው አምባዬ ናቸው። ዝርዝሩን በመሽቱ አብይ ርዕስ እናቀርባለን። ሌሎች ዘገባዎችም አሉን።
ስፖርት እና አፍሪካ ነክ ርዕሶች በሁለተኛው አጋማሽ ይቀርባሉ።
ዛሬ በዩናይትድ ስቴትስ በነፍሰ ገዳይ ጥይት ህይወታቸው ያለፈው የሲቪል መብት ታጋይ መሪ ማርቲን ሉተር ኪንግ ጁኒየር የልደት በዓል በብሔራዊ ደረጃ እየተከበረ ነው።
ንጉሱ ታምሬ ፕሮግራማችንን ይመራል። የፕሮግራሙ የቴክኒክ ኃላፊም እንዲሁ ተሰይሟል። ወደ ምሽቱ የዓለም ዜና እናልፋለን። መልካም ምሽት።
የሶማሊያው ነውጠኛ ቡድን አልሻባብ በገጠር አካባቢ ያሉ ወላጆችን በስምንት ዓመት ዕድሜ ክልል ውስጥ የሚገኙ ሕፃናትን ለውትድርና ትምህርት እንዲያስመዘግቡ እያስገደደ መሆኑን የሚጠቁም አዲስ ዘገባ ይፋ ሆነ። ትምህርቱ አልሻባብ የሚሰጠው ማለት ነው፣ አስገድዶ እምነትን እንዲቀበሉ ማድረግንም ይጨምራል ብሏል። ሂውማን ራይትስ ዎች እንዳመለከተው ይህን የቡድኑን ዘገባ ይፋ ያደረገው የቡድኑ ቅስቀሳ ያተኮረው በድርቅና በረሃብ በተጠቃው በአገሪቱ ደቡባዊ ክልል ውስጥ ነው። ይህን የአልሻባብን ዘመቻ መጀመሪያ ሪፖርት ያደረገው የቪኦኤ ሶማሊኛ አገልግሎት እንደገለጠው ቡድኑ ሕፃናትን ከትምህርት ቤቶችም እያገተ ይወስዳል።
ቱኒዚያውያን ሀገሪቱን ከዳር እስከ ዳር ባናወጠ የተቃውሞ ሰልፍ ለብዙ ዓመታት የቆየውን ጨቋኝ አስተዳደር አሽቀንጥረው የጣሉበትን 7ኛ ዓመት ትናንትና አስበዋል። ያ በቱኒዚያ ከ7 ዓመታት በፊት የተካሄደ ህዝባዊ አመጽ የሌሎችም ተጎራባች ሀገሮች ህዝቦች በአምባገነን መሪዎቻቸው ላይ በስፋት እንዲነሱ አበረታቷል። እንቅስቃሴውም አረብ ስፕሪንግ ወይም የአረቦች መነሳሳት የሚል መጠሪያ እንደተሰጠው የሚታወስ ነው። በቱኒዚያ የተካሄደው የመንግስት ለውጥ ግን የዜጎቹን የዕለት ተዕለት ኑሮ ባለማሻሻሉ ህዝቡ እንደገና ድህነትንና ስራ አጥነትን በመቃወም ካለፈው ሳምንት ጀምሮ አደባባይ ወጥቷል። የአሜሪካ ድምጿ ዝላቲካ ሆክ መንግስት ሁኔታዎችን ለማሻሻል ቃል መግባቱን ጠቅሳ ያጠናቀረችው አጭር ዘገባ አለ። ሶሎሞን ክፍሌ ያቀርበዋል።
የቱኒዚያ መንግስት እንደ አውሮፓውያን ዘመን አቆጣጠር የ2018 ዓመተ ምህረት በጀቱን ለማስተካከል ሲል በግብር ክፍያ በበርካታ ሸቀጣሸቀጦችና አገልግሎቶች ላይ ጭማሪ ማድረጉን ካስታወቀ ወዲህ ህዝቡ በተቃውሞ ሰልፍ ሲወጣ ሳምንት አስቆጥሯል። የተቃዋሚዎቹ ክርክር የሀገሪቱ ኢኮኖሚ የቀድሞው ፕሬዝደንት ዚኔ ኤል አቢዲን ቤን አሊ ከስልጣን ከተባረሩም ወዲህ ምንም አልተሻሻለም የሚል ነው። ሐማሃ ማሚ የቱኒዚያ ህዝባዊ ግንባር መሪ ያስረዳሉ። ሐማ ሐማሚ በፈረንሳይኛ ቋንቋ ሲናገሩ አብዮቱ በተለይ ምጣኔ ሀብታዊና ማኅበረሰባዊ ችግሮች እስኪፈቱ ለቆመለት ዓላማ ትግሉን ይቀጥላል። አሁን በሥልጣን ላይ ያለው ጥምረት ሕዝባችንንና ሀገራችንን እያጠፋ ነው። ቱኒዚያችን አዲስ የኢኮኖሚና የሶሻል አማራጮች ትፈልጋለች። ሀገራችን አዲስ የፖለቲካ አቅጣጫ ይዛ የሕዝቡ ፍላጎት እንዲሟላ ትሻለች። ቱኒዚያ ለሕዝቧ ክብርና ነጻነት ብዙ መሥዋዕትነት ከፍላለች ብለዋል። ቱኒዚያ እንደሚታወቀው ቤን አሊ ስልጣን ለቀው ከሄዱ በኋላ በርካታ መንግስታት የተቀያየሩባት ቢሆንም አንዱም እንኳ የወደቀውን የሀገሪቱን ኢኮኖሚ ማንሳት አልቻለም። ለዚህም አንዱ ችግር መዋለ ንዋይ አፍሳሾች ወደዚያች ሀገር እንዳይገቡ፣ አሸባሪዎች በቱሪስቶች ላይ የደቀኑት ስጋትና ማስፈራራት ነው። እናም ለዚህ በሸቀጦች ላይ ዋጋን መጨመር መፍትሄ አይሆንም ሲሉ ተቃዋሚዎች አስረዳሉ። የቱኒዚያው ፕሬዝዳንት በአዳም መገናኛ ብዙሃን የተቃዋሚ ሰልፈኞቹን ቁጥር ያጋነኑ ይናገራሉ ሲሉ ከሰዋል። ያም ሆኖ ግን ትላንት በአብዛኛው ድሆች የሚኖሩባቸውን አካባቢዎች ከጎበኙ በኋላ መንግስት ለወጣቶች ስራ እንደሚፈጥር ቃል ገብተዋል።
We have 620,000 unemployed people. Of them,
620,000 ስራ አጦች አሉ። ከነዚህ ውስጥ 250,000 ያህሉ ከፍተኛ የኮሌጅ ዲግሪ አሏቸው። የእግዚአብሔር ፍቃዱ ይሁንና በዚህ ዓመት ትኩረታችን በዚህ ላይ ይሆናል ብለዋል ፕሬዝዳንቱ ቤጂ ሳይድ ኢሰብሲ።
ደቡብ አፍሪካ አገሯ ላይ የሚገኙት የዩናይትድ ስቴትስ ዲፕሎማት ፕሬዝዳንት ዶናልድ ትራምፕ በአፍሪካና በሄይቲ ህዝቦች ላይ የሰነዘሩትን ጸያፍ ቃል እንዲያብራሩ መጠየቋ ተሰማ። ፕሬዝዳንት ዶናልድ ትራምፕ አሙስ ለታ በሄይቲና በአፍሪካውያን ስደተኞች ላይ የሰነዘሩት ዘለፋና ጸያፍ አነጋገር ዓለምን በእጅጉ ማነጋገሩና ማስቆጣቱ አይዘነጋም። ፕሬዝዳንቱ ባለፈው አሙስ ኢሚግሬሽንን በሚመለከት ስለ ሄይቲና አፍሪካውያን ስደተኞች የተናገሩት አሳፋሪ ቃል በዋይት ሃውስ የነበሩ የምክር ቤት አባላትን በከፍተኛ ሁኔታ አስደንግጧል። የበርካታ ዜና አውታር ዘጋቢዎች በተገኙበት ትራምፕ ንግግራቸውን ሲጀምሩ በመሰረቱ ከነዚህ ቀፋፊና ቆሻሻ ሀገሮች የሚመጡ ስደተኞችን ለምንድነው የምንቀበለው ነበር ያሉት። አክለውም ዩናይትድ ስቴትስ እንደ ኖርዌይ ከመሳሰሉ ሀገሮች ነው ሰዎችን ማስገባት ወይም መቀበል ያለባትም ብለዋል። የትራምፕ አነጋገር ጸያፍና አሳፋሪ ነው ሲል የደቡብ አፍሪካው ብሔራዊ ኮንግረስ ANC ቅሬታውን በወቅቱ ቢገልጥም ዛሬ ሰኞ ደግሞ በፕሪቶሪያ የዩናይትድ ስቴትስ ኤምባሲ ምክትል ኃላፊ በፕሬዝዳንቱ ንግግር ላይ ገለጣ እንዲያቀርቡ ተጠይቀዋል። የደቡብ አፍሪካው ዓለም አቀፍ ግንኙነትና ትብብር ሚኒስቴር ባወጣው መግለጫ የደቡብ አፍሪካና የዩናይትድ ስቴትስ እንዲሁም የተቀረው የአፍሪካና የዩናይትድ ስቴትስ ግንኙነት በመከባበርና በመግባባት ላይ የተመሰረተ ሊሆን ይገባዋል ብሏል። ሄይቲም በበኩሏ አገሯ ላይ ያሉት የዩናይትድ ስቴትስ አምባሳደር በዚህ በፕሬዝዳንት ትራምፕ አነጋገር ላይ ማብራሪያ እንዲያቀርቡ ጠይቃለች ሲል የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር አስታውቋል። ትራምፕ የአፍሪካና የሄይቲን ህዝቦች በሚመለከት አንድም ጸያፍ ቃል እንዳልተጠቀሙ ሲያስተባብሉ እርግጥ ነው ቃላቱ ከባድ ናቸው፣ ዳሩ ግን አሁን እየተነገሩ ያሉትን ቃላት አይደለም የተጠቀምኩት፣ ተጣሞ ነው እየተነገረ ያለው ብለዋል። ፕሬዝዳንቱ ቀፋፊና ቆሻሻ ያሉትንና ዓለምን እያነጋገረ ያለውን ጸያፍ ቃል ከተናገሩ ከሶስት ቀን በኋላ እኔ ዘረኛ አይደለሁም ማለታቸው ተሰምቷል። ትራምፕ ዛሬ ሰኞ ፍሎሪዳ ውስጥ ከጋዜጠኞች ለቀረቡላቸው ጥያቄዎች ሲመልሱም እኔ ካነጋገራቸው ሰዎች ሁሉ ባነሰ ደረጃ ዘረኛ አይደለሁም ማለታቸው ተደምጧል። ከአመታት በፊት ከቤተሰቦቻቸው ጋር ወደ ዩናይትድ ስቴትስ የገቡ ወደ 800 ሺህ ወጣት ስደተኞችን ከአሜሪካ ላለማስወጣት ስምምነት ለማድረግ ፍላጎት እንዳላቸውም ትራምፕ ተናግረዋል።
ሰሜን ሶሪያ ድንበር ላይ የሰፈረውን 30 ሺህ የዩናይትድ ስቴትስ መራሽ የደህንነት ሰራዊት ቱርክ እንደምታመክ ነው ፕሬዝዳንቷ ሬቼፕ ታይፕ ኤርዶዋን አስታወቁ። ዩናይትድ ስቴትስ በአገራችን ድንበር ላይ ሽብርተኛ ኃይል ማስፈሯን አምናለች። የኛ ተግባር ደግሞ ይህ ኃይል ተግባራዊ ከመሆኑ አስቀድሞ ማምከን ይሆናል ሲሉ ኤርዶዋን በቴሌቪዥን ባሰሙት ቃል ተናግረዋል። ፕሬዝዳንቱ ዛሬ ሰኞ እንዳስታወቁት በኩርዶች ቁጥጥር ስር ያለውን የአፍሪን ክልል ነጻ ለማውጣት ቱርክ ዝግጅቷን አጠናቃለች። በዋሽንግተንና በአንካራ መካከል ውጥረት እያየለ የመጣው የቱርክ ወታደሮች በሶሪያ ዲሞክራሲያዊ ኃይል የሚመራውን የኩርዶች ቡድን ለመውጋት ዝግጁ ናቸው በማለት ኤርዶዋን ይፋ ካደረጉበት ጊዜ ጀምሮ መሆኑ ይታወቃል።
በመጨረሻም አሜሪካውያን ዛሬ በአመጽ አልባ ሰላማዊ ትግል የሚታወቁትን የሰብአዊ መብት ታጋይ የማርቲን ሉተር ኪንግ ጁኒየርን የልደት ቀን እያከበሩ ናቸው። በ1950ዎቹና 60ዎቹ በደቡባዊ ዩናይትድ ስቴትስ የነበረውን የሰብአዊና ሲቪል መብት ረገጣ በመታገል ትግሉንም አሁን አለበት ደረጃ ያደረሱት የማርቲን ሉተር ኪንግ ቀን ወይም የልደት በዓል በየአመቱ በብሔራዊ ደረጃ የሚከበረው የአውሮፓውያኑ ጥር ወር ሶስተኛ ሰኞ መሆኑ ይታወቃል። ስለ ኪንግ የልደት በዓል ከዜናው በኋላ ባለን ጊዜ ዘገባ ይቀርባል። ዜናው በቃ።
የዓለም ዜናዎቹን አደመጥን። ይህ ከአሜሪካ ድምፅ ራዲዮ ጣቢያ ከዋሽንግተን ዲሲ በቀጥታ በ19 በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት የሚተላለፈው የሰኞ ምሽት ፕሮግራማችን ነው። የምናስተናግዳችሁ ቆንጅ ይታይና
አዲሱ አበበ ነን። ወደ ዘገባዎቹ እንሄዳለን። አሁን አድማጮች፣
ባለፉት ዓመታት በአገሪቱ በተፈጠረው ሁከት ተሳትፈዋል ያሏቸው የ528 ተጠርጣሪዎች ክስ ተቋርጦ በሚቀጥለው ረቡዕ እንደሚፈቱ የሀገሪቱ ዋና ጠቅላይ አቃቢ ሕግ አስታወቁ። ይህ የመጀመሪያው ዙር የእስረኞች ፍቺ ሲሆን በሚቀጥሉት 2 ወራት በሚካሄድ ምርመራ እስረኞችን መፍታት እንደሚጠናቀቅ ተገልጿል። በዚህኛው ዙር የተፈረደባቸው ሰዎች እንደማይፈቱ ተጠቁመዋል። መለስካቸው አመሀ ዛሬ ዋና አቃቢ ሕጉ የሰጡትን መግለጫ ተከታትሎ ዘግቧል።
በቅርቡ የገዢው ግንባር ኢህአዴግ ስራ አስፈጻሚ ኮሚቴ በደረሰበት ውሳኔ መሰረት ከተቋቋሙት ግብረ ኃይሎች መካከል አንዱ የፍትህ ጉዳይን የሚከታተል እንደሆነ አስቀድመው የገለጹት ጠቅላይ አቃቢ ሕጉ አቶ ጌታቸው አምባዬ በፌዴራልና በክልል ደረጃ የ528 ተጠርጣሪዎች ክስ እንደሚቋረጥ ዛሬ ረፋዱ ላይ በጽህፈት ቤታቸው በሰጡት ጋዜጣዊ መግለጫ ይፋ አደረጉ። ግብረ ኃይሉ የሀገሪቱን የፍትህ አሰራር ለማሻሻል የአጭር የመካከለኛና የረዥም ጊዜ እቅድ እንደነደፈ የዘረዘሩት አቶ ጌታቸው በአጭር ጊዜ እቅዱ ሊከናወኑ ከተመለከቱት ተግባራት አንዱ ባለፉት ጥቂት ዓመታት በሀገሪቱ ተፈጥረው በነበሩ ሁከቶች ተሳትፈዋል ባሏቸው ተከሳሾች ላይ የተመሠረተውን ክስ አቋርጦ መፍታት እንደሆነም አብራርተዋል።
ይህን መሠረት በማድረግ በፌዴራል ደረጃ እስካሁን ድረስ በለየናቸው አካላት ወደ 115 የሚሆኑ ተጠርጣሪዎችን ክሳቸው ለመጀመሪያው ዙር እንዲቋረጥ ተደርጓል። እነዚህ 115 ተጠርጣሪዎች ቅድም ባልኳቸው መስፈርቶች መሰረት መስፈርቱን የሚያሟሉ ሆነው በመገኘታቸው በዚህ የክስ ማቋረጥ ሂደት ውስጥ ተጠቃሚ እንዲሆኑ የሚደረግበት ሁኔታ አለ። እነዚህን ተጠቃሚ በማድረግ በዚህ ረገድ ራሱን የቻለ ተሐድሶ ተሰጥቷቸው እንዲወጡ የማድረግ እንቅስቃሴ ተደርጓል። ስለዚህ የ115ቱም ተጠርጣሪዎች የክስ ማቋረጫ ለፍርድ ቤት ቀርቧል። በሌላ በኩል እንዲቀርቡ ተደርጓል። በሌላ በኩል ደግሞ እነዚህ 115 ተጠርጣሪዎች ከዛሬ ጀምሮ ለተከታታይ 2 ቀናት የተሐድሶ ስልጠና ይሰጣቸዋል። ስለዚህ ከሮብ ጧት ጀምሮ ወደ ህብረተሰቡና ወደ ቤተሰቦቻቸው የሚቀላቀሉበት ሁኔታ ይፈጠራል ተብሎ ይታሰባል።
ጠቅላይ አቃቢ ሕጉ እንደገለጹት ክሱ እንዲቋረጥ መመዘኛዎቹ 4 ናቸው። በነበረው ሁከትና ብጥብጥ ይሁን በሌሎች ጉዳዮች የሰው ሕይወት ያላጠፉ፣ ከባድ የአካል ጉዳት ያላደረሱ፣ ትልልቅ የኢኮኖሚ አውታሮችን በማውደም ቀጥተኛ ተሳትፎ ያልነበረው ወይም ይህም ድርጊት ያልመራ መሆን አለበት። ሕገ መንግሥቱንና ሕገ መንግሥታዊ ሥርዓቱን በኃይል ለመቀልበስ በተደረገ እንቅስቃሴ ውስጥ በመሪነት በተደጋጋሚ ያልተሳተፈ መሆን ይኖርበታል። ሌላው ደግሞ በዚህ ሥርዓት ተጠቃሚ የሆኑ ዜጎች መንግሥትና ድርጅት ኢህአዴግ ማለታቸው ይመስላል መሥራት የሚገባውን ባለመሥራቱ የተነሳ በሌሎች ኃይሎች ፍላጎትና ዓላማ ተነሳስተውና ሰለባ የሆኑ የዚህ ዕድል ተጠቃሚ እንደሚሆኑ አቶ ጌታቸው አስረድተዋል። በዚሁ መሠረትም በክልል የሚገኙ ታራሚዎችና ተጠርጣሪዎችም የዚህ ዕድል ተጠቃሚ ይሆናሉ።
ባለፈው ዓመት በነበረ በዲላ ከተማ፣ በዲላ ዙሪያ ወረዳና በተመሳሳይ ቦታዎች ላይ ይርጋ ጨፌ፣ በኮቸሬና ገደብ ወረዳዎች አካባቢ በነበረው ሁከትና ብጥብጥ ተሳታፊ የነበሩ ወደ 361 የሚሆኑ ተጠርጣሪዎች ክስ እንዲቋረጥ ተደርጓል። በሌላ በኩል በዚሁ ክልል በሰገን ህዝቦች አካባቢ ዞን በኮንሶ ወረዳ በነበረው ሁከትና ብጥብጥም በተመሳሳይ ሁኔታ ተሳታፊ የነበሩ ወደ 52 ተጠርጣሪዎች በዚህ መሰረት ክሳቸው ተቋርጦ የተሐድሶ ስልጠና ካገኙ በኋላ ወደ ቤተሰባቸው እንዲቀላቀሉ ለማድረግ ጥረት ተደርጓል። ስለዚህ በዚህ የመጀመሪያው ዙር የክስ ማቋረጥ ሂደት ውስጥ በድምሩ 528 ተጠርጣሪዎች የክስ ሂደታቸው እንዲቋረጥ ተደርጓል። ስለዚህ የተሐድሶ ስልጠና ከተሰጣቸው በኋላ ወደ ህብረተሰቡና ወደ ቤተሰቦቻቸው ተቀላቅለው ሰላማዊ ህይወታቸውን በመፍጠር የሰላም እሴትን በመገንባት የሰላም ኃይል እንዲሆኑ የማድረግ ስራዎች ይሰራሉ ተብሎ ይታሰባል።
አቶ ጌታቸው አምባዬ ጨምረው እንዳብራሩት በፌዴራልም ሆነ በክልል ደረጃ ይኸው የክስ ማቋረጡ ሂደት እንደሚቀጥል ገልጸው የተፈረደባቸው እስረኞችም ቀደም ሲል በተቀመጡት መመዘኛዎች አማካይነት እያንዳንዱ እስረኛ ጉዳይ እየተመረመረ በሀገሪቱ ሕግ መሰረት እንደሚከናወን ተናግረዋል።
በዚህ ረገድ የሚታዩትን የፌዴራል የይቅርታ ተጠቃሚዎች የሚሆኑ ክስ በማቋረጥ ሂደት ከእስር እንዲለቀቁ የሚደረጉ ሰዎችን ጉዳይ የመጨረስ ሁኔታ በአጭር ጊዜ ባስቀመጥነው የጊዜ ሰሌዳ በሁለት ወር ጊዜ ውስጥ በተከታታይነት ተግባራዊ የሚሆን ይሆናል። ስለዚህ ጥናቶች እንዳለቁ ጥናቶችን መሰረት አድርጎ ታራሚዎች ከእስር የሚለቀቁበት ሁኔታ የሚጀምር መሆኑን ግልጽ ግንዛቤ እንዲወሰድበት ነው።
ይህ ዘገባ እስከተጠናቀረበት ሰዓት ቪኦኤ ከተለያዩ ምንጮች እንዳረጋገጠው ወቅ የተቃዋሚ ፖለቲካ ፓርቲ መሪዎች ስለ ክሱ መቋረጥ ወይንም ስለ ተጀመረው ሂደት የተነገራቸውም ሆነ የሚያውቁት ነገር የለም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
የዕለቱን አብይ ርዕስ ነበር መለስካቸው ላከልን። እናመሰግናለን። በሊቢያ አድርገው የማዕከላዊ ሜዲትራኒያንን ባህር በማቋረጥ ወደ ኢጣሊያ የሚጎርፉትን ቁጥራቸው እጅግ በማሻቀብ ላይ ያለ ስደተኞችና ለፍልሰት ተጋላጮች ለማስቆም ሌሎች የመልሶ ማቋቋሚያና ህጋዊ የጉዞ አማራጮች እንዲፈጠሩ ሲል የተባበሩት መንግስታት ድርጅት የስደተኞች ጉዳይ ጽህፈት ቤት ጥሪ አቅርቧል። ሊሳ ሽላይን ከመንግስታቱ ድርጅት ከፍተኛ የስደተኞች ኮሚሽን ዋና መቀመጫ ጄኔቫ ለአሜሪካ ድምጽ የላከችውን ዘገባ አሉላ ከበደ ያቀርባል።
ሁኔታው ዳግም እጅግ እየከፋና ለህይወት አደገኝነቱም እያየለ የመጣው ከአዲሱ ዓመት መጀመሪያ አንስቶ ነው። ዓለም አቀፉ የስደተኞች ተከታታይ ድርጅት IOM ይፋ እንዳደረገው በያዝነው የአውሮፓውያኑ 2018 ዓመተ ምህረት የመጀመሪያ 10 ቀናት ውስጥ ብቻ የሜዲትራኒያን ባህር አቋርጠው ወደ ጣሊያን በማቅናት ላይ የነበሩ 176 ለፍልሰት ተጋላጮች ለህልፈት ተዳርገዋል። ባለፈው ዓመት በተመሳሳይ ጊዜ የሞቱት ሰዎች ቁጥር 7 መሆኑንም IOM ጨምሮ ገልጧል። ጋምቢያ፣ ሴኔጋል፣ ሱዳን፣ ማሊና ናይጄሪያን ጨምሮ በህይወት የተረፉት ስደተኞች አብዛኞቹ ከተለያዩ አፍሪካ ሀገሮች የፈለሱ መሆናቸውን የዘረዘረው የድርጅቱ መግለጫ የባንግላዴሽና የፓኪስታን ተወላጆችም እንዳሉበት አስረድቷል። ዊሊያም ስፒንድለር የተባበሩት መንግስታት ድርጅት የስደተኞች ጉዳይ ጽህፈት ቤት ቃል አቀባይ ናቸው። ቁጥሩ እጅግ የበዛው ምልቂት መቋቋም ከሚችሉት በላይ ነው። እናም እያደር ጭራሽ እየበዛ የመጣውን የሞት አደጋ ለማስቆምና ለዚህ ምልቂት ማብቂያ ለማበጀት የሚያስችሉ ህጋዊ አማራጮች መፈጠር አለባቸው ባይ ናቸው። ስፒንድለር አክለውም ለፍልሰት ተጋላጮቹ ረጅሙንና አደገኛውን ጉዞ ለመያያዝ የሚገደዱት ሁነኛ አማራጮች በማጣታቸው ነው ይላሉ።
So we need to find ways to providing alternatives to them before they undertaking this journey.
ለመሆኑም ይህን አደገኛ ጉዞ ከመጀመራቸው አስቀድሞ አማራጮችን መፍጠር መቻል አለብን። ሊቢያ በሚደርሱበት ሰዓት አብዛኞቹ ገና ድሮ እጅግ ዘግናኝ እንደሆኑ የመብት ጥሰቶች ተጋልጠውና የሳህራ በረሃን ጨምሮ በከፉ አደጋዎች የተሞሉ ጎዳናዎች አልፈዋል።
ስፒንድለር አክለውም ስደተኞቹ ከቀያቸው ብዙም ሳይርቁ ባሉበት ሁነኛ ጥበቃና ድጋፍ ማግኘት ቢችሉ የብዙዎቹን ህይወት ማዳን በቻልን ነበር ይላሉ። ከሚደርስባቸው ከባጥላ ከለላ ፍለጋ ከጦርነት በመሸሽ አለያም የተሻለ ህይወት በመሻት ወደ ባህሩ የሚጎርፉትን ስደተኞችና ለፍልሰት ተጋላጮች ለመርዳት የሚያስችሉ ህጋዊ የመልሶ ማቋቋምና ቤተሰቦችን ማገናኘት የመሳሰሉትን ጨምሮ ሁሉን አቀፍ መላዎች መፈለግ አለባቸው ሲል UNHCR ጥሪ አሰምቷል። ድርጅቱ በተጨማሪም የልማት እጦትን፣ ብልሹ አስተዳደርን፣ የመብት ጥሰትንና ግጭቶችን ጨምሮ ሰዎች ከቀያቸው ለመነቀልና ለፍልሰት በሚዳረጉበት የችግሩ ዋነኛ ምንጮች ላይ ትኩረት ማድረግ አስፈላጊ መሆኑን አስታውቋል።
የዘገባ ክፍለ ጊዜ ተጠናቋል። አድማጮቻችን፣ በዜና ማብቂያችን ላይ እንዳልነው ዛሬ ዩናይትድ ስቴትስ ውስጥ የሲቪል መብቶች ትግል መሪው የማርቲን ሉተር ኪንግ ጁኒየር የልደት በዓል ነው።
በመግቢያው እንዳልነው ዛሬ ብሔራዊ የአመት በዓል ነው። የሲቪል መብቶች ትግል መሪው የኖቤል የሰላም ተሸላሚው የማርቲን ሉተር ኪንግ ጁኒየር የልደት በዓል ዛሬ እንደ ፈረንጆች አቆጣጠር ጥር 15 ልደታቸው የሚከበረው። በ39 አመታቸው በነፍሰ ገዳይ ጥይት የተገደሉት ማርቲን በህይወት ቢኖሩ ኖሮ 86ኛ አመት ልደታቸውን ያከብሩ ነበር። በ1950ዎቹና 60ዎቹ በቆዳ ቀለም ላይ የተመሰረተ ልዩነትን በመቃወም የጥቁር አሜሪካውያን መብቶች ድምጽ የመስጠት መብትን ጨምሮ ለማስከበር ሰላማዊ እንቅስቃሴ ያደረጁትና ያካሄዱት መሪ የልደት በዓል አሜሪካውያን በየአመቱ በጥር ወር 3ኛው ሰኞ ላይ ያከብሩታል። ለውጥ የሚመጣው የማይቀር ሂደት ስለሆነ አይደለም በማያቋርጥ ትግል ይመጣል እንጂ በማለት ማርቲን ህዝባዊ እንቢተኝነት እርምጃዎች፣ የተቃውሞ ሰልፎችን የመሳሰሉ የሰላማዊ ትግል እርምጃዎችን አደራጅተው የመሩና የተሳተፉ ናቸው። በ1963 ነሐሴ ወር ላይ ዋሽንግተን ውስጥ በመቶ ሺዎች የተቆጠሩ በተሳተፉበትና የነጻነትና የሥራ ዕድል ለጥቁር አሜሪካውያን ጥያቄ የቀረበበት ሰልፍ ላይ ነበር ማርቲን ታላቁንና ሕያው ሆኖ የሚታወሰውን ህልም አለኝ ንግግራቸውን ያሰሙት።
I have a dream that my four little children will one day live in a nation where they will not be judged by the color of their skin but by the content of their character. I have a dream today.
አንድ ቀን አራቱ ትንንሽ ልጆቼ በቆዳቸው ቀለም ሳይሆን በማንነታቸው በሚለኩባት አገር እንዲኖሩ ይታየኛል።
ማርቲን በነፍሰ ገዳይ ጥይት በተገደሉ በጥቂት ቀናት ውስጥ ነበር በስማቸው በፌደራል መንግስት ደረጃ አመታዊ በዓል ቀን እንዲሰየምላቸው አንድ የኮንግረስ አባል ሐሳብ ያቀረቡት። ይሁን እንጂ ይህ ጥያቄ እውን ለመሆን 15 አመታት ወስዷል። የዛሬውን ዕለት ታዲያ በሀገሪቱ ዙሪያ ብዙዎች ኪንግ ዘረኝነትን ለማስወገድ ያደረጉት ትግልና በህይወታቸው የከፈሉትን መስዋዕትነት በማሰብ በማህበረሰባዊ አገልግሎት ስራዎች በመሳተፍ ያከብሩታል። እንደ አውሮፓውያን አቆጣጠር በ1994 ነው የዩናይትድ ስቴትስ ኮንግረስ ዕለቱን ብሔራዊ የአገልግሎት ቀን ብሎ የሰየመው። ማርቲን ሉተር ኪንግ ጁኒየር የመሩት ያልተቋረጠ ሰላማዊ ትግል ፍሬ አፍርቶ በ64 የወቅቱ ፕሬዝዳንት ሊንደን ጆንሰን በህዝባዊ ስፍራዎች የነጮችና የጥቁሮች ልዩነትን ስርዓት የሚከለክለውን የሲቪል መብቶች ህግ ፈረሙ። ይህን ተከትሎ ማርቲን የኖቤል የሰላም ሽልማት አሸናፊ ለመሆን በቅተዋል። ሌሎችንም አያሌ እውቅናዎችና ሽልማቶችን አግኝተዋል። ግዙፍ የመታሰቢያ ሐውልት መዲናዋ ዋሽንግተን በአሜሪካ ታላላቅ ፕሬዝዳንቶች መታሰቢያዎች ባሉበት ብሔራዊ ሞል ተብሎ በሚጠራው አደባባይ ተገንብቶ በመጀመሪያው ጥቁር አሜሪካዊ ፕሬዝዳንት ባራክ ኦባማ ተመርቆ ለህዝብ እይታ ቀርቧል።
አድማጮች ቀደም ሲል ያሰማናችሁ የኪንግን የልደት በዓል የተመለከተውን ልዩ ዝግጅት ነበር። አሁን ደግሞ ከእናንተ አድማጮች ከደረሱን የኢሜል መልእክቶች እነዚህን እናሰማለን።
በኢሜል ከደረሱን መልእክቶች ይሆናል አስቀድመን የምናሰማችሁ። ሰላም የአሜሪካ ድምጽ ራዲዮ አዘጋጆች፣ በተለይ ለጥያቄው መልስ ዝግጅት ክፍል ጥር 5/2010 ዓመተ ምህረት ቅዳሜ ምሽት በቀረበው ለጥያቄው መልስ ዝግጅት ላይ ከአፋር ክልል አሳይታ ነኝ ያሉ ጠያቂያችሁ በአፋር ክልል ከፍተኛ የዘር መድሎ አለ በማለት ባቀረቡት ጥያቄ ላይ አስተያየቴን ለመስጠት ነውና ለአድማጮች ታሰሙልኝ ዘንድ በትህትና እጠይቃለሁ ብለዋል እኚህ አድማጭ። ጠያቂው ያሉት የዚህ አካባቢ ክልል ተብሎ ሳይደራጅ የአማራ፣ የኦሮሞ፣ የወላይታ ልጆች ነበሩ በየጫካው መንገዶች ሳይሰሩ ሲያለሙ የነበሩት። አሁን ግን እኛ ተምረናል፣ ሌላ ሰው ሊቀጠርብን አይገባም፣ እኛንን መቀጠር ያለብን እያሉ የአማራ፣ የኦሮሞና የወላይታ ልጆችን ቅጥሮች ያለማግኘት እንዳያገኙ እየተሰራ መሆኑን ሮሮ ማሰማታቸው ይታወሳል በማለት ይቀጥላሉ።
ይህ አይነት ንግግር የአፋርን ስም የሚያጠፋ እንዲሁም በክልሉ ያለውን እውነታ የማይወክል ከመሆኑም በላይ በክልሉ በሰላም አብሮ የሚኖር ህዝብን ማጋጨትም ነው። አንደኛ የአፋር ክልል ሳይመሰረት የነበረው አስተዳደር የጠፋው በአፋር ክልል ብቻ ሳይሆን በመላ አገሪቱ ስለሆነ፣ በአዲሱ ስርዓት የተካለሉ ደግሞ የአፋር ክልል ብቻ ሳይሆን ማንኛውም ብሔር ራሱን በራሱ በማስተዳደር ህገ መንግስት ስለወጣ ነው። ሁሉም ክልል ደግሞ ቅድሚያ የስራ ዕድል ለክልሉ ተወላጅ የመስጠት ግዴታ አለበት። በእርግጥ ያ ህገ መንግስት ምን ያህል ተግባራዊ ሆኗል ሌላ ጥያቄ ነው። ቀጥሉና ያም ሆኖ የአፋር ክልል ከተመሰረተ ጀምሮ እስካሁን ድረስ 50 ከመቶ ወይም ከ50 ከመቶ በላይ የአፋር ተወላጅ ያልሆኑ ኢትዮጵያውያን በተለያዩ ቢሮዎች በሙያ እንዲሁም በከፍተኛ ኃላፊነት እየሰሩ ናቸው። ታዲያ የአፋር ክልል ተወላጆች ተምረው የት ይግቡ? የት ይቀጠሩ? አማራ ክልል፣ ኦሮሞ ክልል፣ ትግራይ ክልል? ጠያቂያችሁ እውነት አሳይታ ከሆኑ የሚገኙት ከአሳይታ ጀምሮ እስከ አዋሽ ባሉት ከተማ ንግድ ላይ ከተሰማሩት መካከል ስንት አፋር እንዳለ ማየት አይሳናቸውም።
ይቀጥላሉ እኚሁ አድማጭ። በአጠቃላይ እንደዚህ አይነት ችግር የለም ብቻ ሳይሆን በአፋር ክልል እንደ ጋምቤላና ሶማሌ ክልል በሺዎች የሚቆጠሩ ኢትዮጵያውያን በዘር ምክንያት አልተፈናቀሉም። ለዚህም በአፋር ክልል አብሮ በፍቅር የሚኖሩ ኢትዮጵያውያን ምስጋና ይገባቸዋል። የግል ስሜትን በብሔሮች ማሳበብ ይቁም ይሉና ሐሳባቸውን ይቋጫሉ። ማናቸው እኚህ ሰው? አካደር ኢብራሂም ከብራሰልስ።
ሌላም አለ። እንዴት ሰነበታችሁ ይሉናል። እግዚአብሔር ይመስገን። ለጥያቄው መልስ የሚለው ዝግጅታችሁ በጣም አስተማሪና ለወቅቱ የሀገራችን ጉዳይ መፍትሄም ይጠቁማል። ከቻላችሁ ከመንግስት በኩልም ተሳታፊ ብታገኙ ጥሩ ነው። እንደኔ እምነት የሀገራችን ችግሮች ለአመታት ተደጋግሞ ስለተዘገቡና ብዙ ውይይቶችም ስለተደረጉባቸው ከዚህ በኋላ የሚቀርቡ ጥያቄና መልስ ይሁን ውይይት በወደፊቱ መፍትሄ ላይ ብቻ ያተኮሩ ቢሆኑ የተሻለ ይመስለኛል። እንደ አንድ ዜጋ ለሀገራችን ውስብስብ ችግሮች መፍትሄው ሁሉንም ያካተተ አገራዊ እርቅ ብቻ ነው የሚል እምነት አለኝ። በርቱ፣ መልካም ስራችሁን ቀጥሉበት አላሉ ሀብቱ ባዌ ከሲልቨር ስፕሪንግ።
በኢሜይል የተላኩልንን ለዛሬ እዚህ ላይ እናቆምና በድምጽ የተላኩ ካሉ ደግሞ ወደ ኋላ ላይ እናሰማለን። አድማጮች፣ እናንተ ማስተያየቶቻችሁ መላካችሁን ቀጥሉ። horn@voanews.com ላይ ብትልኩት ይደርሰናል። በጣም አመሰግናለሁ አዲሱ። ወደ ቀጣዩ ዝግጅታችን ይሆናል የምናልፈው። የዛሬ የሰኞ የመጀመሪያ ፕሮግራም
በሰለሞን ክፍሌ የሚቀርበው ስፖርት ነው።
እንደምን አመሻችሁልኛል የተከበራችሁ አድማጮቼ። የኢትዮጵያ አትሌቶች በትናንቱ የሂውስተን ማራቶንና በኤልጎባር ዓለም አቀፍ አገር አቋራጭ ሩጫ ውድድሮች ድል ተቀዳጅተዋል። የሀገር ውስጥና የውጭ እግር ኳስ ስፖርት ዜናዎችንም ይዘናል። አብራችሁን ቆዩ። የኢትዮጵያ አትሌቶች ከአራቱ በትላንትናው ዕለት የተካሄዱ የማራቶን ሩጫ ውድድሮች በሦስቱ ቢያሸንፉም ሩቲ አጋ በአራምኮ ሂውስተን ግማሽ ማራቶን በ1:06:39 በአንደኝነት ያጠናቀቀችበት ፉክክር ከሁሉም ይበልጥ በታሪክ ሲታወስ የሚቆይ ነው። ሌሎቹ ኢትዮጵያውያን ብሩክታይት ደገፋና በዙ ወርቁ ደግሞ በሼቭሮን ሂውስተን ማራቶን ሻምፒዮንነታቸውን ተከላክለዋል። 2:24:51ና 2:08:30 ተመዝግቦላቸዋል የገቡበት ጊዜ። በወንዶቹ የኢትዮጵያ አትሌቶች በሂውስተን ግማሽ ማራቶን ከዚህ ቀደም ከተካሄዱት 16 በሁሉም ሲያሸንፉ የሴቶቹን ሁለቴ ብቻ ነው ቀድሞ የገቡት። የትላንቱ ደግሞ ፈጣኑና አስደሳቹ ተብሎ የተጠራው ሩቲ አጋ ያሸነፈችበት ሆኗል። ሩቲ አጋ ማብቂያው ላይ ከቀሪዎቹ ጋር የነበራትን ርቀት አስፍታ በ1:06:39 በአንደኝነት አጠናቃለች። ኬንያውያኑ ካሮላይን ቼፕኮች እና ሜሪ ዋሴራ ሁለተኛና ሶስተኛ ሆነዋል። ብዙ ድሪባ ከኢትዮጵያ አራተኛ። በተላልቆቹ ሙሉ ማራቶን ሴቶች ውድድር ደግሞ ከአንደኛ እስከ ሶስተኛ ያለውን ቦታ በሙሉ ተራርገው የወሰዱት በብሩክ ታይት ደገፋ የተመሩት የኢትዮጵያ አትሌቶች ናቸው። በላይነሽ ኦልጅራ ሁለተኛ፣ መሰለች በየነ ሶስተኛ። የአንደኛዋ የብሩክ ታይት ጊዜ 2 ሰዓት 24 ደቂቃ ከ51 ሴኮንድ ተመዝግቧል። በወንዶቹ ሙሉ ማራቶን ቀዳሚዎቹ በዙ ወርቁና ይታያል አጥናፉ ሆነዋል። 208 ከ30 እና 209 ከ07 ነው የገቡበት ጊዜ። ኬንያዊው ኤሊሻ ባርኖ ሶስተኛ ሆኗል። ግማሽ ማራቶኑን በወንዶቹ ያሸነፈው የኒውዚላንዱ ጄክ ሮበርትሰን ሆኗል። 1 ሰዓት ከ1 ሴኮንድ ነው ጊዜው። የሁለተኛ ሶስተኛና አራተኝነቱን ስፍራ ተከታትለው በመግባት የወሰዱት የኢትዮጵያ አትሌቶች ናቸው። በቅደም ተከተል ጉዬ አዶላ፣ ፈይሳ ሊሌሳና ሹራ ቂታታ ናቸው። ሁሉንም እንኳን ደስ አላችሁ እላለሁ። ግሩም ውጤት ነው ያስመዘገቡት። ወደ ስፔን ኤልጎባር የትላንቱ ዓለም አቀፍ አገር አቋራጭ ሩጫ ውድድር አልፌ ያበቃለሁ። የወንዶቹን 10.8 ኪሎ ሜትር በኩራት ያሸነፈው የ17 ዓመቱ ኢትዮጵያዊ ወጣት ሰለሞን ባረጋ ነው። በ33 ደቂቃ ከ54 ሴኮንድ ላፍ አርጎ ገብቷል። የሴቶቹ ርቀቱ በአንድ ኪሎ ሜትር ግድም ያንሳል፣ 7.6 ኪሎ ሜትር ሲሆን አሸናፊዋ የባህሬኗ ሩት ጁቤት ናት። 27:15 ተመዝግቦላታል። ድንቅ ነው። ኬንያ የሁለተኛና ሦስተኝነቱን ስፍራ ወስዳለች። በወንዶቹ ሁለተኛ ዩጋንዳ፣ ሦስተኛ ኢትዮጵያ ናት። የሩጫውን ስፖርት ዜና በዚሁ ላብቅ። ለቀሪው የሀገር ውስጥና የውጭ እግር ኳስ ስፖርት ዜና ተባባሪ አዘጋጅ ገዛኝ ጽዮን መስቀል ከአዲስ አበባ መስመር ላይ ይገኛል። መቀጠል ትችላለህ ገዛኝ።
አመሰግናለሁ ሰለሞን። በኢትዮጵያ ፕሪምየር ሊግ 11ኛ ሳምንት ጨዋታዎች ደደቢትና አዳማ ከተማ ተጋጣሚዎቻቸውን በማሸነፍ ድል ሲቀናቸው፣ ቅዱስ ጊዮርጊስና መከላከያ ነጥብ ጥለዋል። ትናንት በአዲስ አበባ ስታዲየም ደደቢት ወልዋሎ አዲግራት ዩኒቨርሲቲን 4-1 በረታበት ጨዋታ ጌታነህ ከበደ በጨዋታና በፍጹም ቅጣት 2 ግብ ሲያስቆጥር ለወልዋሎ አዲግራት በባዶ ከመሸነፍ የዳነባትን ብቸኛ ግብ ሙሉ ዓለም ጥላሁን በፍጹም ቅጣት አግብቷል። የደደቢት አሰልጣኝ ንጉሴ ደስታ ተጫዋቾቻቸው እንቅስቃሴና በውጤቱ መደሰታቸውን ሲገልጹ፣ የወልዋሎ አዲግራት አሰልጣኝ ብርሃኔ ገብረ እግዚአብሔር ደግሞ በተጫዋቾቻቸው የጨዋታ ልምድ ማነስ ለከባድ ሽንፈት እንደዳረጋቸው በሚከተለው አስተያየታቸው ገልጸዋል።
ሰርተን የመጣ ነው የተጋጣሚ ቡድን አጫወት ያው በመከላከያ መዘነ በመሀል ሜዳ ላይ ስለነበረ የቀድመን በፕሬሲንግ ፋስት አታኪንግ ያው ብዙ ጊዜ አጥቂዎቻችን ሞር ወደ ጎል እንዲያበዙና ተጭነን በየፖዚሽኑ ፕሬሲንግ ፉትቦል እንድንጫወት መሰረትን የመጣ ነው እና ሙሉ ለሙሉ ጨዋታን ተቆጣጥረን አሸንፈናል። በጣም ለተጫዋቾቼ በጣም ደስተኛ ነው።
አዳማ ከተማ ኢትዮጵያ ቡናን 2-1 አሸንፏል። ቅዱስ ጊዮርጊስ ከወልዲያ ከተማ ባዶ ለባዶ፣ መከላከያ ከጅማ አባጅፋር፣ ድሬዳዋ ከተማ ከሐዋሳ ከተማ ሁለቱም በተመሳሳይ 1-1 አቻ የተለያዩ ቡድኖች ናቸው። ሌሎች ጨዋታዎችም ተካሂደዋል። በደረጃ ሰንጠረዡ ደደቢት በ25 ነጥብ መሪነቱን አልለቀቀም። አዳማ ከተማ በ18 ነጥብ ከአራተኛነት ወደ ሁለተኛነት ተጠግቶ ደረጃውን ሲያሻሽል፣ 2 ተስተካካይ ጨዋታ ያለው ቅዱስ ጊዮርጊስም በ17 ነጥብ ሶስተኛ ነው። የደደቢቱ ጌታነህ ከበደ በ9 ጎል ከፍተኛ ግብ አግቢነቱን ለብቻው መምራት ጀምሯል። ሌላው የእግር ኳስ ዜና ወደ ሰሜን አፍሪካ ሞሮኮ ያደርሰናል። በዚያ 5ኛው የአፍሪካ ቻምፒዮንሺፕ ቅዳሜ ዕለት ተጀምሯል። በመክፈቻው የተጫወቱት የአስተናጋጇ የሞሮኮ ብሔራዊ ቡድንና የሞሪታንያ ሲሆኑ የሞሮኮ ብሔራዊ ቡድን 4-0 አሸንፎታል። በዚሁ ምድብ ሱዳን ጊኒን 2-1 ረቷል። በሌላው ምድብ ደግሞ ናሚቢያ ኮትዲቯርን 1-0፣ ዛምቢያ ዩጋንዳን 3-1 አሸንፈዋል። በሞሮኮ አስተናጋጅነት በሚካሄደው 5ኛው የቻን አፍሪካ ዋንጫ የ8 ሀገራት ቡድኖች ይሳተፉበታል። በዛው ወደ አውሮፓ ስንሸጋገር የስፔን ላሊጋ እና የእንግሊዝ ፕሪምየር ሊግ የሳምንቱን ውጤቶች በአጭሩ እንመለከታለን። በላሊጋው ባርሴሎና በአሸናፊነት ሲገሰግስ፣ ሪያል ማድሪድ በሜዳው ሽንፈት ገጥሞታል። ትናንት ባርሴሎና ከሜዳው ውጭ ሪያል ሶሲዳድን ገጥሞ 2-0 ከመመራት ተነስቶ 4-2 አሸንፎ ወጥቷል። ለባርሴሎና ፖሊኒዮ 1 ሱዋሬዝ 2 ሲያገቡ ሊዮኔል መሲ ከርቀት በቅጣት ምት ያስቆጠራት 4ኛ ግብ ግን እጅግ ድንቅ ነበረች። ቅዳሜ ዕለት ሪያል ማድሪድ በቪያሪያል 1-0 ተሸንፏል። ሌሎች ጨዋታዎችም ተካሂደዋል። ላሊጋውም ባርሴሎና በ52 ነጥብ መሪነቱን አጠናክሮ ቀጥሏል። ሊዮኔል መሲ በ17፣ ሉዊስ ሱዋሬስ በ13 ሁለቱም ከባርሴሎና ከፍተኛ ግባግቢነቱን አንደኛና ሁለተኛ ሆነው ይመራሉ። በእንግሊዝ ፕሪሚየር ሊግ የማንቸስተር ሲቲ ያለመሸነፍ ጉዞ በሊቨርፑል ተገጥቷል። ባለሜዳው ሊቨርፑል ማንቸስተር ሲቲን 4-3 በረታበት ጨዋታ ቻምበርሊን፣ ፈርሚኒሆ፣ ሳይዲ ኦማኒ እና መሐመድ ሳላህ ለሊቨርፑል ጎሎቹን ያስቆጠሩ ተጫዋቾች ናቸው። የማንቸስተር ሲቲ በረኛ ከግብ መውጣቱን አይቶ መሐመድ ሳላህ ከመሃል ሜዳ መትሮ ያስቆጠራት ግብ ተደናቂ አድርጎታል። በርንማውዝ አርሴናልን 2-1 ሲረታ፣ ቼልሲ እና ሌስተር ሲቲ 2-2 አቻ ተለያይተዋል። ሌሎች ጨዋታዎችም ተካሂደዋል። ከ23 ጨዋታ በኋላ የተሸነፈው ማንቸስተር ሲቲ ቀደም ሲል ባሰባሰበው ነጥብ የደረጃ ሰንጠረዡን አናት ላይ ተቀምጧል። 62 ነጥብ አለው። ዛሬ ከስቶክ ሲቲ ጋር የሚጫወተው ማንቸስተር ዩናይትድም በ47 ነጥብ ሁለተኛ ሲሆን ሊቨርፑል እና ቼልሲ በእኩል ነጥብ ሶስተኛ እና አራተኛ ናቸው። በመጨረሻም የኢትዮጵያ እግር ኳስ ፌዴሬሽን የፕሬዝዳንታዊና ስራ አስፈጻሚዎች ምርጫ ለአራተኛ ጊዜ ተራዝሟል። የምርጫው ሂደት ከትናንት በስቲያ በአፋሯ ሰመራ ከተማ ሊካሄድ ቀጠሮ ተይዞለት ነበር። ሆኖም በእጩዎች አቀራረብና በሌሎችም የምርጫ ስርዓት ጥርጣሬ የገባው ዓለም አቀፉ የእግር ኳስ ፌዴሬሽን ፊፋ የምርጫው ጊዜ እንዲራዘም በጠየቀው መሰረት ወደ የካቲት 4 እንዲሸጋገር ተደርጓል። በዚህ ዙሪያ በቀጣይ ሙሉ መረጃውን ይዘን እናቀርባለን። በእኔ በኩል ያለው ይሄው ነው። ሰለሞን
አመሰግናለሁ። ገዛኝ ጽዮን መስቀል ነበር ከአዲስ አበባ። በዚሁ እንሰናበታለን። ሳምንት በተመሳሳይ ዝግጅት እንገናኝ። እስከዚያው ሰላም፣ ደህና ቆዩ።
አድማጮች፣ አሁን ደግሞ አፍሪካ ነክ ርዕሶች ይቀጥላል።
የኢህአዴግ ስራ አስፈጻሚ ኮሚቴ ለ17 ቀናት ያህል ተሰብስቦ ስህተቶቹንና ድክመቶቹን ገምግሞ በችግሮቹ መንስኤ ላይ መክሮ የሐሳብ አንድነትና መተማመን ፈጥሯል የሚል መግለጫ ማውጣቱ ይታወቃል። ሊወስዳቸው ስላቀዳቸው ርማቶችና እርምጃዎችም ዘርዝሯል። በአዲስ አበባ ዩኒቨርሲቲ የህግ መምህሩ ዶክተር መሃሪ ረዳኢንና አቶ ልደቱ አያሌው የኢዴፓ ብሔራዊ ምክር ቤት አባል የሆኑትን ትንተና እንዲሰጡን ጋብዘን ባለፈው ሰኞ የተጀመረ ተከታታይ ውይይት ስናቀርብ እንደነበረ የሚታወስ ነው። ዛሬ የመጨረሻው ክፍል ይቀርባል። ያነጋገረቻቸው አዳነች ፍሳዬ ነች።
በነገራችን ላይ ተጠቀሰ ያደረጉት የኮንትሮባንድ የሚለው መግለጫውም ላይ አውጥተውታል። ከችግሮቹ መንስኤዎች አንዱ ኮንትሮባንድ እንደሆነ እዛ መግለጫው ላይ ወጥቷል። እና እስቲ ማን ነው ብለዋል? እና እርስዎ እንዴት ነው የሚያዩት የኮንትሮባንዱን ጉዳይ?
እንግዲህ ይሄ ዛሬ የተጀመረ አይደለም። አሁንም ጎላ ብሎ ችግሩ ሲጠቀስ የሰማ ነው። አሁን በሶማሌና በኦሮሚያ አካባቢ በተፈጠረው ግጭት ችግሩ ግን ችግር ሆኖ እየኖረው ለብዙ ዓመታት ዋናው ችግር ትናንት አቶ ኃይለማርያም እንዳሉት መርካቶን ራሱ ከኮንትሮባንድ ምርት ማላቀቅ አልቻልንም ነው ያሉት። አብዛኛዎቹ በኮንትሮባንድ ምርት ላይ የተሰማሩት ሰዎች የድሮ ወታደሮች ነበሩ፣ የተቀነሱ ወታደሮች በራሳቸው ፈቃድ ከስራ የለቀቁ ናቸው። እነዚህ ሰዎች በትላንትነት በጉሩኬላ አካባቢ ካሉ ሰዎች ጋር በጣም ከፍተኛ የሆነ የጥቅም ግንኙነት የፈጠሩ ሰዎች ናቸው። እነዚህ በአብዛኛዎች ቀደም ሲል በህወሓት መዋቅር የነበሩ ይሄ የአደባባይ አንድ ሰው ከውጭ ሀገር ወደ ሀገር ቤት እኮ ሲገባ ኤርፖርት ያለውን ሁኔታ በማየት እኮ ምን ያህል የተዛባ ነገር እንዳለኩ የኢሚግሬሽን ፓስፖርት ላይ ማህተም የሚመጡ ሰዎች አብዛኛዎቹ ይሰማናል። አንድ ምሳሌ ልንገርሽ፣ ቀላል ምሳሌ። የመንግስት አራት የኢህአዴግ ባለስልጣናት ጠቅላይ ሚኒስትሩን ጨምሮ ህግ ጉዳይ ላይ መግለጫ ሲሰጡ በመግለጫው ላይ እንዲገኙ የተደረጉት ጋዜጠኞች ሶስት ናቸው፣ የመንግስት ጋዜጠኞች ናቸው። የሚጠይቁ ጥያቄ ሁሉ አስቀድሞ የተሰጣቸው ናቸው። ምን አለ አሁን እንኳ የግሉንም የመንግስትንም የውጭንም ጋዜጠኛ ጠርተው ከዚህ በኋላ አሰራር ቆሟል የምትፈልጉት
ዶክተር መሐሪ ረዳይ
በዚህ ስርዓቱ የበላይና የበታች እንዳይኖር አድርጎ የተዋቀረ ነው የሚለው እንግዲህ ቀደም ብሎ የነበረው ፐርሴፕሽን መሬት ላይ ያለው ነገር ምን እንደሆነ እንግዲህ መረጃዎች ነው የሚሰጡን። ግን በቂ መረጃዎች እጃችን ላይ ስለሌሉ ብዙ ልለው የሚችለው ነገር የለም። ግን የነበረው ፐርሴፕሽን ያው አንዳንዱ አንድ ጠርዝ ሄዶ የትግራይ የበላይነት አለ ይላል፣ ሌላኛው ወገን ትንሽ ፈቀን ያለ ይመስልና የህወሓት የበላይነት ብሎ የተወሰነ የፖለቲካ ፓርቲውን የበላይነት እንዳለ ያቀርባል። ስብሰባው ላይ የነበሩት ሰዎች ከሰማይ በታች ያለ ነገር ሁሉ አንስተናል ብለዋልና ከሰማይ በታች ያለ ነገር ሁሉ ከተነሳ ይሄ ሁሉ ጊዜ የሚነሳው ነገር የህወሓት የበላይነት በሚል መልኩም ቀረበ፣ የትግራይ የበላይነት በሚል መልኩ ንግግር ተደርጎበታል። መረጃም ይዘው ሁሉም ወገን የሚሰማውም የተገነዘበውም ያየውም ነገር እንዳቀረበ፣ ሌላኛው ወገን ደግሞ እንደዚሁ መረጃው ይዘው በነጻ ተወያይተናል ብለዋል። በነጻ ተወያይተው የደረሱበት መደምደሚያ ነው እንግዲህ መግለጫ ብለው እየሰጡን ያሉት። ስለዚህ በእኔ ግንዛቤ ስብሰባ ላይ ሳንኖር የፈጠርነው ፐርሰፕሽን ስብሰባው ላይ 17 ቀናት ቁጭ ብለው ሁሉም ነገር አቅርበው እዛ መደምደሚያ ላይ ከደረሱ የነሱ የተሻለ ተጨባጭ እንደሆነ ነው የማየው እና የማስበው። ይሄ አንዳንድ ኢንሲደንቶች እየተነሳ ኮንትሮባንድ የሚነግዱት ከወታደር የተቀነሱ ናቸው የሚለው ነገር እንግዲህ ነው ኮንትሮባንድ በጥቂት ሰዎች የሚሰራ አይመስለኝም። ሀገር በሙሉ እንደተባለው እስከ መርካቶ ድረስ የሚመጣ ነው እና እነዚህ ጥቂት ሰዎች ከተወሰነ ጦር የተቀነሱ ብቻ የሚያካሂዱት ነው ተብሎ ቡድናዊ መልክ ወይ ብሔረሰባዊ መልክ ለመስጠት መሞከር ተቀባይነት ያለው ትንተና ነው ብዬ አልወስድም። ይሄ ጉዳይ
ይቅርታ ዶክተር፣ ብሔረሰባዊ መልክ አይደለም የተሰጠው ያልኩ ያለሁት የተቀነሱ ናቸው። እነሱ የትግራይን የሚወክሉ አይደሉም፣ አንድ ብሔር የሚወክሉ አይደሉም። ወደዛ መውሰድ ተገቢ አይመስለኝም።
እንግዲህ በዚህ ወደ ማጠቃለል ነንና እስካሁን ያልተናገር ነው ልንለው የምንፈልገው ነገር አለ የምትሉት ካለ አቶ ልደቱ?
እኔ አሁን አንድ ነገር በፖለቲካ ፐርሴፕሽን ትልቅ ቦታ አለ። ህዝቡ ውስጥ ቦታ እስካገኘ ድረስ በፖለቲካ መድረኩ ትኩረት አግኝቶ ውይይት ተደርጎበት በዛ ጉዳይ ላይ የተሰረሰበት ነገር ፍረጥሮ ብሎ በግልጽ መነገር አለበት ነው የኔ አቋም።
እርስዎ አሁን የሚሉት ነገር በጣም ጠቃሚ ነገር ይመስለኛል። እንደተባለው ህወሓት ብቻ ሳይሆን የትግራይ ህዝብ የበላይነት እንደያዘ የትግራይ ህዝብ የሁሉም ነገር ተጠቃሚ እንደሆነ ተደርጎ ይቀርባል። ግን ተነስቶ በሚገባ ውይይት የተደረገበት ጊዜ እኔ ትዝ አይለኝም። እና አሁንም ቢሆን ራሱን የቻለ ውይይት በዚህ ብናካሄድ እኔ ደስ ይለኛል። በግምት ሳይሆን እውቀቱ ያላቸው ሰዎችም ተገኝተውበት እንደዛ አይነት አመለካከት ያላቸው ሰዎችም ተገኝተውበት ለወደፊት ውይይት ብናደርግበት ደስ ይለኛል።
ጥሩ ነው። እንግዲህ እንዳልሽው ዋና እኔ አሁን አንድ መጠቀስ አለበት ብዬ ማስበው አሁን እንግዲህ በየመድረኩ በተለይ አሁን አቶ ለማ መገርሳ ሳይቀሩ የኢትዮጵያ አንድነት ጉዳይ አስፈላጊ እንደሆነ ምትክ የሌለው ጉዳይ እንደሆነ በየመድረኩ እየተነሳ ነው። የብሔረሰቦች እኩልነት፣ የብሔረሰቦች መብት በህገ መንግስቱ ተገቢ እውቅና ያገኘውን ያህል የኢትዮጵያ አንድነት ጉዳይን ተገቢ እውቅና ህገ መንግስቱ ላይ ማግኘት አለበት። የፓርቲዎችን አደረጃጀት እንደገና በመፈተሽ ተቋማዊ ስርዓት መሰናል።
ዶክተር መሐሪ በመጨረሻ ለማለት የሚፈልጉት ነገር ካለ?
እንግዲህ ለማለት የምፈልገው ነገር አሁን በስራ አስፈጻሚ በኩል የተደረሰበት የሀሳብ አንድነት ደርሰናል፣ በጥንካሬ ወጥተናል የተባለው ነገር እንግዲህ ስራ አስፈጻሚው ጥቂት ነው። ከአብዛኛው የኢህአዴግ አባል ድርጅቶች ቁጥር ሲታይ ድምፅ የሚሰጡት 36 ብቻ ናቸው። በእርግጥ ስብሰባው ላይ ነባሮችም ስለተካተቱበት በዛ ብለው ገብተው ሊሆን ይችላል። ድምፅ የሚሰጡት ግን 99 ከአራቱ ድርጅት ስለሆኑ ስራ አስፈጻሚዎች የሚባሉት 36 ሰዎች ብቻ ናቸው። አሁን በተሰጠው አቅጣጫ እነዚህ 99 የሆኑ ሰዎች ናቸው ወደ ብሔራዊ ድርጅቶች ሄደው ይህን የደረሱበት የጋራ መግባባት ለማስረጽ የሚንቀሳቀሱት ማለት ነው፣ የተወሰኑ ስብሰባውን የተካፈሉ ነባሮቹን ጨምረው። ስለዚህ ይሄ ሁኔታ ልክ ስራ አስፈጻሚው በተወያየበት ግለት ወደ ታች ይወርዳል ወይ? ምክንያቱም ችግሩ በጣም ስር የሰደደ ነው። መዋቅሮች ሁሉ የመንግስት መዋቅርም የፓርቲ መዋቅርም የተጨመላለቀ ነው። በመልካም አስተዳደር ችግር፣ በሙስና ችግር፣ በሌላም ሌላም ችግር ተጠቅልጎ የተያዘ ስለሆነ ይሄ በስራ አስፈጻሚው አሳይተነዋል የሚሉት ግለት ተመጣጥ ሰው ወደ የእህት ወደ የብሔራዊ ድርጅቶቹ ሲሄዱ በዛ ጥንካሬ ግምገማው ይካሄዳል ወይ ስጋት አለ። ስለዚህ ላይ ጥንካሬ ይፈልጋል ክትትል ይፈልጋል። ስለዚህ ይሄ እየተወሰደ ያለው እርምጃ ፖለቲከኞች የነበሩ ሰዎችን ወይ ክሳቸውን የማቋረጥ ምህረት የማድረግ ጉዳይ ሰፊ ሊሆን ይገባል። ምናልባት እንግዲህ ይህን እርምጃ ሲወስዱ አንዳንድ ወገኖች ፈርተው ነው ደንግጠው ነው መውደቂያቸው ተቃርቦ ነው ብለው ዲስካሬጅ ሊያደርጓቸውም ቢሞክሩ መንግስት ወደ ሰፊ ነውና ወደ ሞቲቡ ሳይገባ እርምጃውን መቀጠል ይኖርበታል ብዬ አስባለሁ። ያልፈራን መሆናችን ማሳየት እንፈልጋለን ወደሚልና ወደ ጀብደኝነት እንዳይገባ ከመንግስት ወደ ሰፊነት ይጠበቃል። በእርምጃው በስፋት በፍጥነት ሊቀጥል ይገባል እላለሁ። አመሰግናለሁ።
እሺ እንግዲህ ዶክተር መሐር ረዳይ፣ አቶ ልደቱ አያሌው እንደተለመደው ሰፊ አስተያየቶቻችሁን ስለሰጣችሁን በጣም እናመሰግናለን።
እኛም ድምጽ በጣም ነው እናመሰግናለን።
የሰኞ ምሽት ፕሮግራማችን ይቀጥላል። የተከበራችሁ አድማጮች፣ አሁን አንድ ዘገባ ይኖረናል።
ኢትዮጵያ ውስጥ ለሚታየው አለመረጋጋት ምክንያቱ የሕገ መንግስቷ አንቀጽ 39 ነው ሲሉ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ አስታወቁ። ፕሬዝዳንቱ ትናንት ለጋዜጠኞች በሰጡት መግለጫ በአፍሪካ ቀንድ የቱርክን ወታደራዊ መስፋፋት እንዲሁም በሱዳንና በኢትዮጵያ መካከል ያሉ ግንኙነቶችን አንስተዋል። በፕሬዝዳንት ኢሳያስ አፈወርቂ መግለጫ ላይ አስመራ የሚገኘው ሪፖርተራችን ብርሃነ በርሄ ከሰሎሞን አባታ ጋር ተነጋግሯል። ቀጥሎ ይቀርባል።
ብርሃነ፣ የኢትዮጵያ ጉዳይ ተነስቶ እንደነበረ በዚህ በፕሬዝዳንቱ ጋዜጣዊ መግለጫ ላይ ጠቅሰህ ነበርና ምንድን ነው ያሉት ስለ ኢትዮጵያ?
አሁን በኢትዮጵያ ላይ ያለው የብሔሮች ግጭትና ያለመረጋጋት፣ በተለያየ ጊዜ የሚታየው የህዝባው ተቃውሞ የኢትዮጵያ የፌዴራል አንቀጽ 39 ላይ የወጣው ህገ መንግስት
የራስን እድል በራስ የመወሰን መብት እስከ መገንጠል የሚለው አንቀጽ ማለት ነው።
እሱ ከድሮም ጀምሮ ኤርትራና ኢትዮጵያ ነጻ ከመውጣታቸው በፊት በሜዳ ትግል ላይ ያሉ ጀምሮ ኤርትራ ይህን ጉዳይ እንደማትቀበለው ከዛም ጀምራ አጥብቃ ትቃወመው እንደነበረና
አንቀጽ 39 ናይ ፌደራላዊት ዴሞክራሲያዊት ኢትዮጵያ ቅዋም አንብቦ ሞንታይ ከም ዝብል ክትርኢ ትኽኢልኻ አምታይ ኣምፃና እዚ
ከነጻነት በኋላ ግን ይሄ ጉዳይ በቀጥታ ህገ መንግስት ውስጥ ገብቶ በመተግበሩ አሁን ላለው የብሔር አለመስማማት ግጭቶች ደግሞ ዋናው ምክንያት እሱ እንደሆነና ተጠያቂውም አሁን በስርዓት ላይ ያለው መንግስት ወያኔ ወይ ደግሞ የህወደግ የኢህአዴግ መንግስትና የተወሰኑ ደግሞ በሱዳን ላይ የሚገኙ የተወሰኑ ማይኖሪቲ ብለው የገለጧቸው አንዳንድ የኤርትራና የአካባቢውን ሰላም የማይፈልጉ ቡድኖች የፈጠሩት ነገር ስለሆነ ተጠያቂነቱም ለካ በስልጣን ላይ ያለው መንግስትና እነዚህ በሱዳን የሚገኙ ማይኖሪቲ ብሎ የገለጧቸው ይሄ እዚህ አካባቢን ሰላም ማደፍረስ የሚፈልጉና ዋናው ደግሞ ያው አንቀጽ 39 የሰጠው ኃላፊነትና ስልጣን እንደሆነ ነው ፕሬዝዳንቱ ያሰመሩበት።
ኢትዮጵያ ውስጥ የብሔር ወይም የጎሳ ግጭት አለ ብለው ያምናሉ እንዴ? ፕሬዝዳንቱ ተጠይቀው ይሆን ስለዚህ ጉዳይ ተናግረዋል? የጎሳ ወይም የብሔር ግጭት ብለው ቃሉን እነዚህን ቃላት ተጠቅመዋል?
አዎ፣ ፕሬዝዳንቱ እንደገለጹት በተለያዩ ሚዲያዎች ላይ ሁሌ እንደምንሰማው የተለያዩ ግጭት እንዳለ በተለያየ ሚዲያ ላይ የሚናፈስ ወሬ ሁሉም ሰው የሚያውቀው ነው የጠቀሱት። ከ97 በኢትዮጵያ አቆጣጠር ጀምሮ የተነሳው ተቃውሞ የህዝብን ዋናው ጠንቁና መንስኤው ይሄ ጉዳይ የብሔሮች አንቀጽ 39 እሱ እንደሆነ ነው እንግዲህ ፕሬዝዳንቱ አጥብቀው የገለጹት።
ለመሆኑ ኢትዮጵያ ውስጥ የቆየውን እስካሁን ድረስ ሲታይ የነበረውን ያለመረጋጋት ሁኔታ እንዴት ነው ፕሬዝዳንቱ የሚመለከቱት? በቸልታ ነው የሚያዩት ወይስ ያሳስባቸዋል? ስለዚህ የተናገሩት ነገር አለ?
ፕሬዝዳንቱ እዚህ ላይ ምንድን ያሉት የኢትዮጵያ ጉዳይ ከማንም ሀገር በይበልጥ ለኤርትራ የኢትዮጵያ ሰላም ለኤርትራም በጣም አስፈላጊ እንደሆነና የኢትዮጵያ ጉዳይ ለኤርትራም ዋናው ጉዳይ መሆኑን ጠቅሰው ሁለቱ ህዝብ በደርግ ጊዜ አብረው ተዋግተው ተሰውተው ናጽነት ካገኙ በኋላ ያን ስርዓት ጥለው ናጽነታቸውን ካገኙ በኋላ ሁለተኛ የዓለም ጦርነት በፊት መገኘት የሚገባውን የነጻነት ጥያቄ ባለማግኘት እሱን ግን በ91 እና ከተደረገው ናጽነት በኋላ የሱ ጥያቄ ሊፈቱት እንደቻሉና በሁለቱ ህዝቦች መካከል በደም የተሳሰረ ግንኙነት እንዳላቸውና ከማንምና ከምንም በላይ የኢትዮጵያ ሰላምና መረጋጋት ለኤርትራ ዋናው ነገር እንደሆነና የሁለቱ ሀገሮች መስማማት የሁለቱ ሀገሮች ህዝብ ደግሞ በሰላም ሁኔታቸውን በመፍታት ለቀጣይ ደግሞ ለአካባቢው ያለውንም ችግር እስከ መፍታት ድረስ እንደሚደርሱ ነው ፕሬዝዳንቱ የተቀሰሱት።
በነገራችን ላይ ይሄ አንቀጽ 39 ብዙ የፖለቲካ ተንታኞች ተቃዋሚዎች ብዙ ጊዜ ሲናገሩ እንደሚሰማው በተለይ የአንድነት ኃይሎች ነን የሚሉ ፖለቲከኞች ሲናገሩ እንደሚሰማው የወያኔና የሻቢያ ሴራ ነው ወይም ደግሞ የኢሃደግና የህባዊ ግንባር ሀርነት ኤርትራ ሴራ ነው ሁለቱ ናቸው ያቀነባበሩት እንዲህ አይነቱ ነገር ኢትዮጵያን ለመበታተን ሆን ብለው ያቀነባበሩት ይያሉ ሲተቹ ሲናገሩ ነው የሚሰማው። እንዲህ አይነት ጥያቄስ ቀርቦላቸዋል ለፕሬዝዳንቱ?
ፕሬዝዳንቱ እንግዲህ ዋናው ያሰመሩበት ጉዳይ እዚህ ነጥብ ላይ ከሰባዎች ጀምሮ በ80ዎችና እስከ 90ዎች የወያኔ ሀርነት ከተመሰረተበት ጀምሮ የትግራይ የመገንጠል ጉዳይ በሻቢያ ወይ ደግሞ በዛን ጊዜ ህዝባው ግንባር ተብሎ በሚጠራው ድርጅት ተቀባይነት አለመኖሩ ብዙ ጊዜም በዚህ ጉዳይ ላይ ይከራከሩ እንደነበሩ ኤርትራ ይሄን ጉዳይ አጥብቃ እንደምትቃወመው እንዲህ አይነት ጉዳይ ከዚህ በፊት ከነበሩት መንግስታትም ያልታየና አሁን ግን መታየትም የሌለበት ጉዳይ እንደሆነና የወያኔ ሀርነት ግንባር ግን ከመጀመሪያው የትግራይን ለመገንጠል እና ፕሬዝዳንቱ ምንድን ነው ያሉት መገንጠል ከቻለን እንገነጠላለን አዋጁንና እናውጣውና አንቀጽ 39ን እናውጣውና ትግራይ ራስዎን ይችላል መገንጠል ከቻለች ትገነጠላለች ይጻፍና ህጉ ላይ ይስፈርና የዛኔ የትግራይ የመገንጠል ጥያቄም ይዘው ስለተነሱ ነው የሚሉት ፕሬዝዳንቱ እንደገለጹት ከመጀመሪያም ጀምሮ ትግራይን ለመገንጠል ብለው ሜዳ እንደወረዱ በኋላ ግን የተለያዩ የአማራና የተለያዩ ብሔሮችን አሰባስቦ ይሄ ወደ ግሚል አንድ ድርጅት እንዳቋቋሙ ነው እና ዋናው ከመጀመሪያ ጀምሮ ኤርትራ ይሄን ጉዳይ ከሜዳ ትግል ጀምሮ ይሄን ጉዳይ ተቃወመው እንደነበረና እስካሁንም ድረስ ከ90 በሰባዎቹ በ80ዎቹና በ90ዎቹም ሳይቀር እስካሁን ድረስም ኤርትራ በዚህ ላይ ያላት አስተያየቷ ኢትዮጵያ መከፋፈል እንደሌለባት አንድ ኢትዮጵያ እንዳለች ተጠምራ እንድትኖር ይሄ በብሔር በመናምንና መከፋፈል እስከ መገንጠል የሚል ግን አደገኛነቱ ከበፊትም ከሰባዎች ከ80ዎችም ጀምሮ የሚነጋገሩበት ጉዳይ እንደሆነና የህዝባው ግንባር ይሄን ጉዳይ ከሜዳ ጀምሮ እንደማይቀበለው ከትግሉ ጀምሮ እንደማይቀበለው ነው ፕሬዝዳንቱ የገለጹት።
የኤርትራ ነጻነትስ እንዴት ነው የሚመለከቱት? በዚህ ጋር ኤርትራንም ጨምሮ ነው ወይስ ቀሪዋን ኢትዮጵያን ማለታቸው ነው?
እንግዲህ ፕሬዝዳንቱ እንዳሉት ኤርትራ እንደ ሀገር ሆና ከድሮ ጀምሮ በተለያዩ የግዛት የገዢ ክፍሎች እየተገዛች ከአንዱ ወደ አንዱ እየተላለፈች ትመጣ የነበረ ጉዳይ ነው። ኤርትራ ከሁለተኛው የዓለም ጦርነት በኋላ ነጻነቷን ማግኘት ሲገባት በዛ ወቅት ግን በተለያዩ የአሜሪካ ኃይሎች ወይካ በአሜሪካ መንግስት ነጻነቷን እንዳታገኝ እንደተደረገና መጀመሪያም ደግሞ ጀምሮ ኤርትራ እንደ ሀገር ነጻነት ትግሉን ሲጀምር እንደ ሀገር እንደነበረችና ትግራይ ግን ትግራይ ሀርነት ወያኔ ነው ብሎ የሚባለው እሱ ግን ከመጀመሪያው ጀምሮ ትግራይ አካል የኢትዮጵያ ስለሆነች ከመጀመሪያም ጥያቄውን የኢትዮጵያ ጥያቄ ለአንድነት ኢትዮጵያ ጥያቄ ብሎ መነሳት እንደነበረባቸው እና እስከ መጨረሻም አንድ ኢትዮጵያን ብሎ እንዲቀጥል እንደሚፈልጉ ነው። ኤርትራ ከመጀመሪያውም የኢትዮጵያ ክፍል ሆናም እንደማታውቅ ተገድዳ ግን ከሁለተኛው የዓለም ጦርነት በኋላ መሰጠት የሚገባውን ባለማግኘቷ ወደ ትግል ሜዳ እንደወረደች እና ይህን ጉዳይ በእንደዚህ ነው የመለሱት።
ለመሆኑ ለምንድን ነው ፕሬዚዳንቱ ይሄንን ጋዜጣዊ መግለጫ በዚህ ጊዜ መስጠት የፈለጉትና በእንደዚህ አይነት ስፋት ያለው አካባቢ ጉዳዮች ላይ መናገር የወሰኑት?
በአሁን ሰዓት እንግዲህ ያለው የአፍሪካ ቀንድና የአካባቢው ያለው አለመረጋጋት በተለያየ አዲስ ይሄ ሱዳን ዶብ የግብጽና የኢትዮጵያ ሁኔታ የቱርክ ሶማሌና እንትን ውስጥ መግባት ግብጽን ከሱዳን ጋር ያላት አንዳንድ አለመረጋጋት በተለያየ ዜናዎችና በተለያየ ሚዲያዎች የሚገለጠውን ሁኔታ ሱዳንም ይሄን ነገር አያይዛ የዶቧን ከኤርትራ ጋር ያላትን ዶብ ለጸጥታ ሁኔታ በሚል ለስድስት ወር መዝጋቷንና በጠቅላላ ደግሞ እዚህ አካባቢ የአፍሪካ ቀንዱ አካባቢ የሚታዩ አንዳንድ ሁኔታዎች ያለው በአሁን ሰዓት እሱን አስመልክተውና ኤርትራ አስተያየቷ ምን እንደሚመስል ለመግለጽ ነው ይሄን ቃለ መጠይቅ ያደረኩት። ስለ አፍሪካ ቀንድና ሌሎች የውስጥ አገሮችን በሚመለከት የሚሰጡት የሱ አካል እንደሆነ ነው።
ስለዚህ የ2018 የአውሮፓው የ2018 ዓመተ ምህረት መግለጫ ነው ማለት ነው። ብርሃነ በርሄ ከአስመራ ለጊዜህ በጣም አመሰግናለሁ።
እሺ ሰለሞን፣ እኔም በጣም አመሰግናለሁ። ቻው።
ደህና ነሽ?
አድማጮች፣ ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
በየዓመቱ ጥር ወር ሶስተኛው ሰኞ ላይ አሜሪካውያን ዶክተር ማርቲን ሉተር ኪንግን በክብር ያስባሉ። በደቡባዊቷ ክፍለ ግዛት አላባማ የባፕቲስት ቄስ የነበሩት ዶክተር ኪንግ ዩናይትድ ስቴትስ ውስጥ ይካሄድ በነበረው የሲቪል መብቶች ንቅናቄ መሪነታቸው ሰላማዊ በሆነ መንገድ ለውጥ እንዲደረግ ታግለዋል። በሕይወት ቢኖሩ ኖሮ ዛሬ እንደ አውሮፓ አቆጣጠር ጥር 15 ቀን 86 ዓመታቸውን ባከበሩ ነበር። ለውጥ የሚመጣው በቀጣይ ትግል መሆኑን በመረዳት ዶክተር ኪንግ የመቀመጥ አድማንና ሰላማዊ ሰልፍን በመሳሰሉት እንዲሁም በሌሎች ሰላማዊ ህዝባዊ ተቃውሞዎች ተሳትፈዋል። ፍትህ የጎደለው መሆኑን ህሊናው የነገረውን ህግ የጣሰ ሰው ፍትህ በጎደለው ተግባር ላይ የህዝብን ንቃተ ህሊና ከፍ ለማድረግ ሲል የመታሰር ቅጣትን በፍላጎት የሚቀበል ሰው ለሀገሪቱ ህግ ከፍተኛ አክብሮት እንዳለው ነው የሚያሳየው ሲሉ ዶክተር ኪንግ በአንድ ወቅት ተናግረው ነበር። ስለሆነም የሰብአዊ መብት ታጋዮች አንዳንዴ ነጮችን ከሌላው የህብረተሰቡ ክፍል አብልጠው ልዩ ቦታ የሚሰጡትን ህጎች ሆን ብለው በሰላማዊ መንገድ ይጥሱ ነበር። ይህን ያደርጉ የነበሩትም የህጎቹን ፍትህ አልባነት ለማጋለጥ ነው። ሮዛ ፓርክስ የተባለች ጥቁር አሜሪካዊት አውቶቡስ ውስጥ የተቀመጠችበትን ወንበር ለነጭ ተሳፋሪ አልለቅም፣ እንዲህ አልነሳም በማለት ያኔ የነበረውን ህግ ጥሳ በመታሰሯ እምቢተኛነቷ በመላ ሀገሪቱ ትኩረት ሳበ። ትግሏም ድጋፍ እያገኘ ሄደ። የዶክተር ኪንግና የህዝባዊ መብት ንቅናቄው ትልቅ ስኬት ያገኘው እንደ አውሮፓ አቆጣጠር በ1964 ዓ.ም በይፋና በአደባባይ ይደረግ የነበረው ዘረኝነትን ህገወጥ የሚያደርግ የሲቪል መብቶች ህግ በወጣበት ወቅት ነው። በአደባባይ ነጮችና ጥቁሮች የሚገለገሉባቸው ቦታዎችን መለየት እንዲቆም፣ በቆዳ ቀለም፣ በሃይማኖት፣ በጾታና በዘር ግንድ ምክንያት በስራ አቀጣጠርም ሆነ በሌላ አድሎ እንዳይደረግ የሲቪል መብቶች ህግ ያግዳል። የትግል ውጤት የሆነው የሰብአዊ መብቶች ህግ በቀጣዩ ዓመት የመምረጥ መብትን ወለደ። ሰዎች በዘራቸው ምክንያት የምርጫ ድምፅ ከመስጠት እንዳይታገዱ ያደርጋል። በ1968 ዓ.ም የወጣው ህግ ደግሞ ቤት ለመግዛት ከባንክ ገንዘብ ለመበደር በሚደረገው ጥረት በዘርና በትውልድ ዝርያ ምክንያት አድልዎ እንዳይፈጸም ያግዳል። ዶክተር ኪንግ እንደ አውሮፓ አቆጣጠር ሚያዝያ 4 ቀን 1968 ዓ.ም በነፍሰ ገዳይ ጥይት ተመተው ሲገደሉ ዕድሜያቸው 39 ዓመት ነበር። ዘረኞቹ ህጎች ሁሉ የተሻሩት ዶክተር ኪንግ በሕይወት እያሉ ነው። የዘር አድልዎ በህግ የሚያስቀጣ በደል ሆኗል። የዶክተር ኪንግ ሕይወት በራሳቸው አነጋገር በሚገባ ተገልጿል። በአንድ ሰው ህይወት ዋናው ነገር የእድሜ ርዝመት ሳይሆን ያገኘው ስኬትና የኑሮው ጥራት ነው ብለው ነበር ሲል የዕለቱ ርዕሰ አንቀጽ ሀተታውን አብቅቷል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
ክቡራትና ክቡራን አድማጮቻችን ለዛሬ የሰኞ ምሽት ያሰናዳናቸው ዝግጅቶች በዚሁ ተጠናቀዋል።
በምሽቱ ፕሮግራም ተባባሪ ባልደረቦቻችንና በሌሎችም ስም የምንሰናበታችሁ ያስተናገድናችሁ አዲሱ አበበና
ቆንጂት ታየነን፣ ፕሮግራማችንን እየመራ አብሮን ያመሸው ንጉሱ ታምሬ ነው። አብራችሁን ስላመሻችሁ እናመሰግናለን።
ከዚህ ቀጥሎ የትግርኛው ፕሮግራም ይቀርባል። በእኛ በኩል ሰላም፣ ደህና ደሩ። Thank you.